الشهاده كاكاغاتو. የባለ ብዙ ቀለም ሐሳቦች መናሪያ ረጅም ያብሮነት ኮዳና
ጋፒና ቪኦኤ ያዲሱ ትውልድ ድምጽ። ሰላማችሁ ይብዛ እያልን የእሁድ ምሽት የጋቢና ቪኦኤ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀመርን። ለዛሬ በሳምንት ውስጥ ከተደመጡና በድጋሚ ብታዳምጧቸው ያነቃቃችኋል ተወዳችኋላችሁ ያላችሁን ሁለት መሰናዶች መርጠን ይዘላችሁ መጥተናል። የሙዚቃ ግብዣም ይኖረናል። የምሽቱ አስተናጋጃችሁ አይተን ገረመው፣ አቀናባሪያችን ደግሞ ኤልያስ አስማረ ነው። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። የመጀመሪያው ዘገባችን ከስራ ፈጠራ ሐሳብ ጋር የተያያዘ ነው። ኢትዮጵያ ውስጥ የተማረው የወጣት ኃይል ከጊዜ ወደ ጊዜ እየጨመረ መምጣቱ ይታወቃል። አብዛኞቹም የራሳቸው የስራ ፈጠራ ሐሳብ አላቸው። ይሁንና ብዙዎቹ የስራ ፈጠራቸውን ለመሞከርም ሆነ ወደ ተግባር ለማምጣት የመነሻ ወረት እጥረት አለባቸው። የመነሻ ወረት፣ የንግድ ክህሎት ብቃት ማነስ፣ የቦታ የተለያዩ አይነት ችግሮች ሲያጋጥሟቸው ይስተዋላል። ይህን ጉዳይ በተመለከተ ላለፈው 10 አመት ወጣት የስራ ፈጣሪዎች የንግድ ክህሎታቸውን እንዲያዳብሩ የተለያዩ አማራጮችን በመጠቀም ምርቶቻቸውን ለገበያ ከማቅረባቸው በፊት እንዲሞክሩ እንዲሁም ሐሳባቸውን በመሸጥ ብቻ የገንዘብ ክፍተታቸውን በመሙላት ወደ ስራ እንዲገቡ ሲያደርግ የቆየው የአይስ አዲስ መስራችና ዋና ስራ አስኪያጅ አቶ ማርቆስ ለማን አነጋግረው ነበር። ከማርቆስ ለማ ጋር የነበረው ውይይት ማርቆስ አንድ ጀማሪ የስራ ፈጠራ ሐሳብ ያለው ወጣት ከየት መጀመር እንዳለበት ከመስረዳበት ይጀምራል።
ወደ ንግድ ለመግባት የሚያስፈልጉ መሰረታዊ የሆኑ ነገሮች አሉ። አንድ ሰው ሐሳብ አለኝ ሲል የሚነሳበት የተለያዩ አካሄዶች አሉ። አንደኛው ኦሬዲ የተሰራ ፕሮዳክት ወይም ሰርቪስ ወይም ደግሞ ሊሰጣቸው የሚችለውን አገልግሎቶች ወይም ደግሞ ይህንን አይነት እቃ መስራት እችላለሁ የሚለውን ነገር አስቀድሞ ማወቅ አለበት። ስለዚህ አንደኛ ያለውን ገበያ ጥናት ማድረግ አለበት። የገበያ ጥናት የመጀመሪያው ስቴፕ ነው። ያ ማለት ለምሳሌ ገበያ ውስጥ ምን አይነት አገልግሎቶች እየሰጡ ነው ያሉት፣ ማን እየሰጣቸው ያለው፣ በምን አይነት ዋጋ እየሰጡ ያሉት፣ እኔ ማመጣው አገልግሎት ወይም የሚጀምረው ንግድ ገበያ ውስጥ ካለው በምን ይለያል ወይም የተሻለ ነገር ይዤ መምጣት እችላለሁ የሚለውን ነገር ጥናት መደረግ አለበት። ይሄ ገበያ ጥናት የሚባለው ማለት ነው። እዚህ ላይ ምንድነው በንግግር ብቻ ሳይሆን በወረቀት ላይ ማስፈር አለብን። ያን ነገር የሚረዳን ሁለት አይነት ዶክመንት የምናዘጋጅበት መንገድ አለ። አንደኛው የንግድ እቅድ የሚባለውን ነው። ሁለተኛው ደግሞ የቢዝነስ ፕሮፖዛል ወይም ደግሞ የንግድ ፕሮፖዛል የሚባሉ ሁለት ዶክመንቶች አሉ። በመጀመሪያ ደረጃ የንግድ ፕሮፖዛል የሚለው ብዙ ጊዜ አያስፈልግም። ግን ለምሳሌ አንዳንድ ጊዜ ባንኮችን ብድር ለመጠየቅ ወይም የገንዘብ ጥያቄ በምናቀርበት ጊዜ እነዚህ ተቋማት የንግድ ፕሮፖዛል አቅርቡ የሚሉበት ስላለ ለዝግጅት። ከዛ በሁለተኛ ደረጃ ላይ ከማን ጋር ነው የምሰራው የሚለውን ብዙ ጊዜ እነዚህ ኢንቨስተሮች ወይም መዋለ ንዋይ የሚያፈሱ ሰዎች አንድ ሰው ብቻ የሚሰራው ንግድ ላይ ገንዘባቸውን አያውሉም። ምክንያቱም ትልቅ የሆነ ሪስክ ስላለው ማለት ነው እዛ ላይ እንደዛ ማድረግ። ስለዚህ ከማን ጋር ነው የምሰራው የሚለውን የምሰራው አብሮኝ ካምፓኒ የሚመሰርት ሰው የሚለውን ነገር ማሰብ አለባቸው። ስለዚህ የአብሮ የሚሰራ ስራ ነው፣ የግል ስራ ሌሎች አይደለም ማለት ነው። ሶስተኛው ነሸካክ ይባለውን ከየት ነው ላገኝ የሚችለው የሚለውን ነገር ማሰብ አለባቸው ማለት ነው። እነዚህ ነገሮች ባሉበት ሁኔታ የንግድን ትስስር ለመፍጠር ወይም ንግድን ስራ ለማፋለጥ የሚደረግ የንግድን ስራ የሚረዱ ድርጅቶች አሉ። ልክ እንደ አይስ አዲስ፣ እንደ ኢንኩቤሽን አክሰሌሬሽን የሚባሉ እነዚህ ቴክኒካሊ ኢንኩቤሽን አክሰሌሬሽን የሚለያዩት ኢንኩቤሽን ከሆነ ገና ጀማሪ የሆነ ቢዝነስ ላይ ነው። አክሰሌሬተር ደግሞ ከሆነ ገበያ ውስጥ የገቡ ድርጅቶችን እነሱ እንዴት ነው ወደሚቀጥለው ደረጃ ልናደርስ የምንችለው የሚለው አይነት ሰፖርት የሚሰጥ ነው። ስለዚህ እንደዚህ አይነት አገልግሎት የሚሰጡ የተለያዩ ድርጅቶች የመንግስትም ተቋማት ወይም የግል ተቋማት ስላሉ በእነሱ ስር ታቅፎ ደግሞ እንዴት ነው ሰፖርት ማግኘት የሚችለው የሚለውን የተገነዘበ ይሄዳል ማለት ነው።
እሺ፣ እንግዲህ እንደ ኢትዮጵያ ባለና የገንዘብ እጥረት ባለበት ሀገር ውስጥ ደግሞ ወጣቶች የሚሰሩትን ነገር ለገበያ ለማብቃት ይሄ መነሻ ወረት ወይም ካፒታል የሚባለውን ነገር ለማግኘት በጣም ብዙ ጊዜ ሲታገሉ ይታያል። እና አዲስ ስራ ፈጣሪ የሚባል ሰው መነሻ ካፒታል ላገኝ ወይም ወረት ላገኝ ባቸው የሚችላቸው መንገዶች ምንድናቸው?
ካፒታል ለማግኘት የሚያስችሉ የተለያዩ መንገዶች አሉ። ስለዚህ ላይ የመጀመሪያዎቹ ሰዎች አው ምንናቃቸው ጓደኞቻችን ቤተሰቦቻችን ከነሱ ለማግኘት የሚደረግ ጥረት ነው የሚያገኙት። ግን ሁሉ ጊዜ ለሁሉም ሰው የሚሆን ነገር አይደለም እንደምናውቀው። ስለዚህ መንገዶች አሉ ያን የምናገኝበት። አሁን ብዙ ጊዜ ኢትዮጵያ ውስጥ የሚያው ታዳጊ ሀገርም ስለሆነ አንደኛ ግራንት የመስጠት ዋናው አላማቸው የሆኑ ድርጅቶች አሉ። እነዚህ ተቋማት መንግስት ጋር የተገናኙ ሆኑ ወይም ደግሞ መንግስታዊ ያልሆኑ ድርጅቶች ከተለያየ ሴክተር ላይ የራሳቸውን ግራንት ያዘጋጃሉ። ስለዚህ በጤና ላይ በተለይ የምንሰራ፣ እርሻ ላይ የምንሰራ፣ ትምህርት ላይ የምንሰራ ሰዎች እንደዚህ አይነት ቢዝነሶች ላይ ብዙ አይነት ኦፕሽኖች አሉ። ከዛ ውጭ ሁለተኛው ብድር የሚባለው ነው። ይሄ ብዙ ጊዜ ከባንክ ጋር የሚገናኝ ነው። አሁን ትልቁ የባንክ ጋር ያለው ችግር ምንድን ነው? ብዙ ጊዜ ባንኮች ኮላተራል የሚባለው ወይም ደግሞ የሚያዝ ነገር ይፈልጋሉ። ተንቀሳቃሽ መኪና ሊሆን ይችላል ወይም ቋሚ የሆነ ቤት አይነት ጠይቁ ይችላሉ። ስለዚህ እሱ ላይ ያለ። ግን አንዳንድ ባንኮች ደግሞ የተሻለ ያለ ምንም ኮላተራል በአይዲያ ወይም ከሌሎች ድርጅቶች አጋፊዎች ጋር በመሆን ደግሞ የሚያዘጋጇቸው እድሎች ይኖራሉ። አሁን ለምሳሌ በዚህ መልኩ የስራ ፈጠራ ኮሚሽን ከአዋሽ ባንክ እና ከሌሎች ባንክ ጋር ሆኖ እንደዚህ አይነት ከኮቪድ የተገናኘ ለምሳሌ ያቀረቡት አይነት ይኖራል። ከእናት ባንክም ድሮ ከሴቶች ንግድ ጋር የተገናኘ የሚያቀርቧቸው አማራጮች ይኖራሉ ማለት ነው። ከዛ ውጪ እኛ አሁን በምንነጋገርበት ላይ በጣም ብዙ ኢኩዊቲ የሚባለው ወይም ደግሞ ኢንቨስተሮች መዋለ ንዋይ የሚያፈሱ ሰዎች የሚያቀርቡት የገንዘብ አካሄድ ነው። ስለዚህ አሁን ሲሊከን ቫሊ ስንል ወይም ሌላ ዓለም ላይ ለንደን፣ ኢቨን ኬንያ ስንል አብዛኛው ጀማሪ የሆኑ ቢዝነሶች ቴክኖሎጂ ላይ ያሉ የሚሆን ሌሎች ቦታዎች ላይ ይህን ነገር ወደ ገበያ የሚያወጡት በብድር ወይም በግራንት ሳይሆን ኢኩዊቲ በሀሳቡ ላይ የሚያምኑ ኢንቨስተሮች መዋለ ንዋይ ያላቸው ሰዎች ለጀማሪ ቢዝነሶች ገንዘብ ይሰጣሉ ማለት ነው። ይህን ደግሞ የሚሰጡት ምንድን ነው? ብዙ ጊዜ ኢንተረስት የለውም ልክ እንደ ባንክ። ግን ጥሩ በሆነ የቢዝነስ ስምምነት የሆነ ያህል የካምፓኒውን ሼር ለኢንቨስተሩ መስጠት አብሮ መስራት ይቻላል ማለት ነው። ስለዚህ ከገንዘብም በላይ ደግሞ እነዚህ መዋለ ንዋይ ያላቸው ሰዎች ኦልሬዲ ንግድ ውስጥ የቆዩ ናቸው። ከዛ ውጭ ደግሞ ብዙም አይነት የሚያውቋቸው ሰዎችም አሉ። የንግድ ትስስር ለመፍጠር የሚረዱ እውቀቶችና ኢንፎርሜሽኖች አላቸው። ስለዚህ ለመርዳት ይችላሉ ማለት ነው።
ስለ ኢንኩቤሽን ፕሮግራም የጀማሪ መርሃ ግብር ደግሞ እስቲ ትንሽ ነገር በለኝ። እንዴት ነው እንደዚህ አይነት ፕሮግራሞችን መቀላቀል የሚቻለው?
በጣም ጥሩ። ጀማሪ ቢዝነስ የሚባሉ እንግዲህ ኢትዮጵያ ውስጥ እኛ አይስ አዲስ እንጀምር 2011 በፈረንጆች አሁን 10 ዓመት እየሆነ ነው። የመጀመሪያው ኢትዮጵያ ውስጥ ያለ እንደዚህ አይነት አገልግሎት የሚሰጥ ድርጅት የኛ ነው የተከፈተው። ከዛ በኋላ ግን ተማሳይ የሆኑ በመንግስትም መንግስታዊም ያልሆኑ ድርጅቶች ሰው አሉ። ለምሳሌ እንደ ኤክስ አበባ አዲስ ብንወስድ ወይ ብሉሙን ብንወስድ፣ አይኮብ ላፕስ የሚባል ከመንግስትም ደግሞ የኢትዮጵያ የአንተርፕረነርሺፕ ዴቨሎፕመንት ሴንተር የሚባል አለ። ከዛ ደግሞ በሚኒስትሪ ስርም ያሉ ለምሳሌ እንደ ICT ቪሌጅ ያሉ፣ በዩኒቨርሲቲ ስሮች ደግሞ ሐዋሳ ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ፣ እንደዚህ አዲስ አበባ ዩኒቨርሲቲ፣ እንደዚህ ኢንኩቤሽን የሚባል ሰርቪስ የሚሰጡ ተቋማት አሉ። ኢንተርናሽናል የሆኑም የውጭ ለምሳሌ የነትርፍ ያልተቋቋሙ ድርጅቶች እንደ ሪች ፎር ቼንጅ ኢትዮጵያ የሚባሉ አይነት ይኖራሉ። ሶ ኢንኩቤሽን አገልግሎት የሚባለው ምንድን ነው? አይዲያ ያላቸውን ሰዎች አይዲያቸው የሚሸጥ አይዲያ ከሆነ ወደ ንግድ ሊገባ የሚችል ሀሳብ ከሆነ ያንን ነገር አይዲያውን ካመጡ ሰዎች ጋር በተቀናጀ መልኩ አገልግሎትን በመስጠት ወደሚቀጥለው የንግድ ደረጃ እንዲደርሱ የሚያደርግ እና የሆኑ ነገሮች ናቸው። ያ ማለት በጥናት የሚደረግ ከዚህ በፊት ተሞክሮ ውጤት ያመጣ አይነት አሰራር የተከተለ ነገር ነው የሚሆነው። አሁን አይስ ለምሳሌ ብንመለከት የምናስባቸው አንደኛ ይሄ ታሰበው ሀሳብ ኢትዮጵያ ውስጥ የሌለ ወይም ደግሞ ገና አዲስ የሆነ ወይ የተሻለ አይዲያ ነው ወይ የተሰራ ሀሳብ ነው የሚለውን ነገር እናያለን። ሁለተኛ የሚሰሩት ሰዎች ገቢ ሊያገኙበት ይችላሉ የሚለውን ነገር እናያለን። ይህን ለማድረግ የሚያስችሉ የተቀመጡ የንግድ ክራይቴሪያዎች አሉ። ስለዚህ እነሱን ነገሮች የሚያሟሉ መሆን አለባቸው። ከዛ ያለፈ ደግሞ ምንድን ነው የሚሆነው? እነዚህ የሚዘጋጁት በኢንኩቤሽን ስር ብዙ ጊዜ የአራት ወር ወይም የስድስት ወር ነው የሚሆነው። ስለዚህ ጊዜ ትንሽ ይፈልጋል። ያ ማለት በንግድ ውስጥ የቆዩ ሰዎች፣ ተመሳሳይ ስራ ላይ ያሉ ሰዎች የሚያቀርቡላቸው እርዳታ ይኖራል ማለት ነው። ስለዚህ ወደ ገበያ የሚገቡበትን ፍጥነት ይጨምርላቸዋል ማለት ነው።
ክራውድ ፈንዲንግ ወይም ደግሞ የጋራ ገንዘብ ሊዋጣባቸውና ሊሰባሰቡባቸው ስለሚችሉ መድረኮችና መርሃ ግብሮች አውራኝ።
በጣም ጥሩ። ክራውድ ፈንዲንግ የሚባለው ወይም ደግሞ ከአንድ ድርጅት ወይም ከአንድ ግለሰብ ገንዘብ ከማግኘት ይልቅ ከአጠቃላይ ህዝብ ከህዝቡ ገንዘብ የመሰብሰብ አማራጭ የሚለውን ነገር የምናይበት ነገር ነው። አሁን ያው ቴክኖሎጂ ስላለ በቴክኖሎጂ ምክንያት የሚረዳን የተለያዩ አይነት አማራጮች አሉ። ለምሳሌ ኢንተርኔት ላይ ካየን እንደ ፓርታይመት ብዙ በጣም ብዙ የሆኑ ካምፓኒዎች በዛ መልኩ እየጀመሩ ይኖራሉ። አሁን ወደኛ አገርም ስንመጣ ኢቭን አሁን ይሄ የሸገር ፕሮጀክት ቢባሉት ክቡር ጠቅላይ ሚኒስትሩ የሚመራቸው እነሱ አሁን ክራውድ ፈንድ ነው የሚደረጉት ከተለያየ ሰው ስለሚጠየቁ ማለት ነው። ወደኛ ስናመጣው በተለይ አርት ላይ ያሉ እነዚህ አርቲስቶች፣ ሙዚቀኞች፣ ፊልም የሚሰሩ ሰዎች እንደዚህ አይነት ክራውድ ፈንድ የተሻለ አማራጭ ነው የሚሆነው። ክራውድ ፈንድ የሚባለው ላይ ምንድን ነው? መጀመሪያ ገንዘቡ እቃችንን ከማግኘታችን በፊት ይሰበሰባል ማለት ነው። ስለዚህ አንድ ሲዲ የሚያወጣ ሙዚቃ ባለሙያ እነዚህ አይነት ዌብሳይቶችን በመጠቀም ይህን ሲዲ ላወጣ ነው፣ ሳምፕሉን ያሰማ እና ስለዚህ ገንዘብ ከሰበሰባችሁልኝ ሙዚቃው ሲወጣ ደግሞ በዛው በሰበሰባችሁ ይልቅ ሙዚቃውን ሰጣችኋል ይላል ማለት ነው። ስለዚህ ሰዎች 20-30 ብርም የሙዚቃው ዋጋ ባለው መሰረት ያወጡና ከዛ በኋላ ሙዚቃው ሲያልቅ ለእያንዳንዱ ሰዎች ይላክላቸዋል ማለት ነው። ስለዚህ ጥሩ የሆነ ፋይናንሽል ሜተር ነው። አሁን ኢትዮጵያ ውስጥ በደንብ ያልበለጸገበት ምክንያት አንደኛ የክፍያ ሲስተማችን ገና ወደኋላ የቀረ ስለሆነ፣ ስለዚህ በኢንተርኔት ስቲል መክፈል አንችልም። ይሄ ሞባይል ዋሌት የሚባሉን ባንኮች እየጀመሩ ነው። አሁን ለምሳሌ ባንክ ኦፍ አቢሲኒያ ካየ ነው በጣም ጥሩ ሞባይል ዋሌት አላቸው። ከዛ ደግሞ የፋይናንሻል ቴክኖሎጂ ላይ ያሉ ካምፓኒዎችም እየመጡ ነው። ዳይኔ ፔይዌይ አይነት እንደዚህ አይነት ካምፓኒዎችም ወደ ማርኬት እየገቡ ነው። እነዚህ በጣም ሲጠናከሩ በኋላ ልክ ኢንተርኔት ላይ ሌሎች ሀገሮች ላይ እንደምናየው ይህም ከቢሊዮን ዶላር የሆነ ማርኬት ነው፣ ትልቅ ንግድ ነው በዚህ ዙሪያ ላይ ያለው ማለት ነው። ስለዚህ ወደፊት ተጠናክረው እነዚህ ነገሮች ለብዙ ንግድ ለመስጀመር የሚያስችሉ መሰረታዊ ነገሮች ይሆናሉ ብዬ አስባለሁ።
እንደዚህ አይነት መረጃዎች ወጣቶች በምን አይነት መልኩ ነው ማግኘት የሚችሉት መስማት የሚችሉት?
ይሄ መረጃ የንግድ ስፍራ ላይ ያለ የመረጃ እጥረት አለ፣ ምንም ጥያቄ የለውም። ከመንግስትም በኩል ያሉ መረጃዎች በበቂ ሁኔታ ወደ ህዝቡ አይደርሱም። ከግለሰቦችም ከመዋለ ንዋይ ከሚያፈሱም ከኢንቨስተሮችም ያለ ከኢንኩቤተሮች ከሁሉም ቦታ ላይ ያለ መረጃ እንደተፈለገው በብዛት አይደርስም። አሁን አንዳንድ የምናየው ኢንተርኔት ያው እንግዲህ ኢንተርኔት ዋናው መሰረታዊ የሆነ የመገናኛ እና መረጃ የማግኛ ምንጭ ነው ብዬ ስለማስብ እዛ ላይ ነው እንግዲህ ትኩረታችንን ማድረግ ያለብን። ከዛ ጋር የተገናኘ አንዳንድ እድገቶች እና ለውጦች እየመጡ ያሉበት ሁኔታ አለ። ለምሳሌ እንደዚህ አይነት ሚዲያ ካምፓኒዎችን ብናይ እንደ ሸጋ ሚዲያ አይነት፣ አዲስ ኢንሳይት፣ ሊንክ አፕ አዲስ፣ እነዚህ የምንላቸው ሚዲያዎች አብዛኛውን ጊዜ ስለ ንግድ ስጋ ከመጀመር ጋር የተገናኘ እነዚህ ስታርታፕ የሚባሉ ቢዝነሱ የተገናኘ መረጃዎችን እያወጡ ይገኛሉ አሁን በይሳት። ስለዚህ እነዚህ ነገሮች ወደፊት እየተጠናከሩ ሲሄዱ ደግሞ የተሻለ መረጃ የማግኘት ተስፋ አለን ብዬ አስባለሁ። ከዛ ውጭ የማህበራዊ ሚዲያው በጣም ጥሩ እንትን ይኖረዋል። ከንግድ የተገናኙ ይህን ነገር የሚረዱ ድርጅቶችን ፎሎ በማድረግ ትዊተር ላይም ሊሆን ይችላል፣ ቴሌግራም ላይም፣ ሌሎችም የመረጃ የምናገኝ ማህበራዊ መረጃ የምናገኝባቸው ቦታዎች ላይ ያን ነገር በማግኘት ብዙ አይነት መረጃ ማግኘት እንችላለን ብዬ አስባለሁ። በተለይ አብዛኛው ፕሮግራም ወይ ድርጅ ኖረዋል። ከዛ ጋር የተገናኙ መረጃዎችን አሁን በብዛት ማግኘት እንችላለን። ኢንተርኔት ላይ መረጃ ለማግኘት ብዙ አይከብድም፣ ግን የተሻለ ትንሽ ጥረት ይጠይቃል ከወጣቶቹ ማለት ነው በተለይ።
እሺ ማርቆስ፣ በጣም ነው የማመሰግነው። ጥያቄዎችን ጨርሻለሁ። መጨመር የምትፈልገው ነገር ካለ?
ብዙ የለኝም። አሁን ጀማሪ ቢዝነሶች ላይ በተለይ አሁን እንደምናየው ማችን ላይ አብዛኛውን ስታርታፕ እንቅስቃሴ ንቅናቄ ያለ አለም ላይ ምንድነው ላይክ አንድ አካባቢ ያለ ችግር አካባቢ ያለ መፍትሄ ኖረዋል የሚል አስተሳሰብ ነው ያለው። እንግዲህ አሁን በአቅራቢያችን እንኳን ያሉ ሀገሮችን ብናይ እንደ ኬንያ፣ እንደ ጋና፣ ናይጄሪያ ብናይ ይህ ስታርታፕ ኤኮሲስተም የሚባለው ወይም ደግሞ ጀማሪ ቢዝነሶች የሚሳተፉበት ምህዳር በጣም ሰፍቷል። ነገር በተመለከተ መንግስትም አሁን የጀመራቸው ስራዎች አሉ። ይህ በጠቅላይ ሚኒስትር ቢሮ የሚመራው የኤስ ኦፍ ዱዊንግ ቢዝነስ የሚባለው ወይም ደግሞ ስራን መስራት ማቃለል የሚለው አይነት ፖሊሲዎች እየመጡ ነው ያሉት። ከዛ ጋር የተያያዙ አዲስ የሆኑ እንዴት ነው ገንዘብ የምናገኘው፣ እንዴት ነው ታክስ ግብር ሊቀንስልን የሚችለው ለሚጀምሩ ቢዝነሶች፣ እንዴት ነው ኢኖቬሽን የሆኑ አይዲያዎችን ወደ ሌሎች አለሞች ላይ መስጠት የምንችለው ከኢትዮጵያ ያለፈ የሚሉ አስተሳሰቦች አሉ። ስለዚህ አብዛኛው ወጣት ከዚህ ከብዙ ካለው ውስብስብ ችግር እንዴት ነው መፍትሄ ላመጣ የሚችለውን ነገር ብሎ ትንሽ ቆም ብሎ ማሰብ አለበት። ሁለተኛ ደግሞ ይህን መፍትሄ ካመጣ እንዴት ነው ከአገራችን ያለፈ ሌሎች ቦታዎች ላይ ሊሸጥ የምንችለው የሚለውን ነገር ማሰብ አለበት። ለዚህ አይነት ጥሩ የሆነ ራዕይ ያላቸው ሰዎች ከኛም ሀገር ያለፈ ከኛም ድንበር ያለፈ መፍትሄ ይዘን መምጣት እንችላለን የሚለው ነገር እሱም ደግሞ መንግስት እና የተለያዩ ድርጅቶች ማብራራት የሚችሉበት ነገር ቢፈጠር ኢትዮጵያ ብዙ ፖቴንሻል ብዙ አቅም ያላቸው ሰዎች አሉ ብዬ ስለማሉ በዛ ወደፊት የተሻለ ነገር ማድረግ ይቻላል ብዬ አምናለሁ። ስለዚህ ይሄ አሁን የምናወራበት የጀማሪ የሚባልበት ሴክተር የሚሰፋ ነው፣ ወደፊት በጣም ትልቅ ሊሆን የሚችል ሴክተር ነው ብዬ አምናለሁ።
ማርቆስ ለማ ካሜራ ድምጽ ጋር ለነበረው ቆይታ እናመሰግናለን። በሙዚቃ ዘና ብለን እንመለስ። ዳምጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ወደ እናንተ የሚደርሰውን ጋቢና ቬይን ነው። የውድ ምሽታችሁን ከኛ ጋር ለማሳለፍ ስለመረጣችሁ እናመሰግናለን። ወደ ቀጣዩ ዘገባ እንለፍ። በኢትዮጵያ እየበረታ የመጣውን በዘርና በሃይማኖት የመከፋፈል ችግር ለመቅረፍና ሰብአዊ አመለካከትን ለማስረጽ ድንበር ተሻጋሪ በጎ ፈቃደኝነትን የማጎልበት እንቅስቃሴ አዲስ አበባ ውስጥ እየተካሄደ ነው። ራሳቸውን በጎ ፈቃደኛና ባለ እዳ ብለው የሚጠሩት ወጣቶቹ የእንቅስቃሴ አራማጅ አድማጮች በመጪው ማክሰኞ የሚከበረው የአድዋ ድል በዓል ምክንያት በማድረግ በበጎ ፈቃደኝነት ለተማሪዎችና ወጣቶችን ለማስተማር ሰላምና ጽዳትን ማዕከል ያደረገ ዘመቻ አዘጋጅቷል። ስምንሽ የቆየ ዝርዝሩን ተከታትላለች። ለኢትዮጵያ ብቻ ሳይሆን ለመላው ጥቁር ሕዝብ የድል ተምሳሌት ተደርጎ የሚቆጠረው አድዋ ኢትዮጵያውያን ከሀገሪቱ አራት ማዕዘናት ተጠራርተው በሙሉ ፈቃደኝነት የውጭ ወረራን የመከቱበት የድል በዓል ነው። የፊታችን ማክሰኞ የዚህ ድል በዓል 125ኛ ዓመት ሲከበርም ይህን የበጎ ፈቃደኝነት መንፈስ አጉልቶ ለማሳየት እንቅስቃሴ ተጀምሯል። ልዩነቶች ጎልተው በሚታዩበት በዚህ ትውልድ ድንበር የለሽ ሆኖ የማገልገልን ልምድ ከአድዋን ማር በሚል መነሻ እንቅስቃሴውን ከፊት ሆነው ከሚመሩት መሃል ራሳቸውን በጎ ፈቃደኛና ባለዳ ብለው የሚጠሩት ታምሩ ደገፋ ናቸው።
በመጀመሪያ መነሻው አድዋ ሁሉ በበጎ ፈቃደኝነት ከዚህ ያለበት ሆብሎ የተመሳበት መንፈስ ነው እና ይህን መንፈስ የአድዋ መንፈስ የበጎ ፈቃደኝነት መንፈስ ድንበር የለሽ ለማድረግና ሰዎችን ካለግድብ ከሃይማኖት ውጭ፣ ከፖለቲካ ውጭ፣ ከብሔር ውጭ የማገልገልና ለማስመጥረት ፕሮግራም ለማድረግ ነው። በ22 ፕሮግራም ይሆናል።
የፊታችን ሰኞ የአድዋ ድል በዓልን ለማሰብ በጎ ፈቃደኝነትን ማዕከል አድርጎ የተዘጋጀው ይህ ዝግጅት የአካባቢ ንጽህና መጠበቅን፣ ልዩ እንክብካቤ ለሚያስፈልጋቸው ድጋፍ መስጠትንና ተማሪዎችን ስለ በጎ ፈቃደኝነት ማሰልጠን እንደሚያካትት በጎ ፈቃደኛና ባለዳ ታምሩ ይገልጻሉ።
በተለምዶ መገናኛ የሚባል አካባቢ አለ። ማስክ እናደርጋለን፣ በግራችን እንሄዳለን። ፊት ለፊታችን የምናየው ቆሻሻ እናነሳለን። ከዚያ እንታጠባለን። ከልሀያ ጋር የመንግስት ትምህርት ቤቱን ይህ በእውነቱ ታሪካዊ የሆነ የመጀመሪያው ተማያ ትምህርት ቤት ነው። በጎብኘት ያለበት መታወቂያ ያለበት ነው። ትምህርት ቤቱን ግቢውን እናጠዳለን። ልጆቹን ደግሞ የተለያየ ስልጠና የሚፈልጉትን ባለሙያዎች አሉ፣ አጋሮች አሉ። ኢትዮጵያ ስካውት ማህበር ያሉ፣ በተለይ አዲስ አበባ ስካውት ማህበር አለ። ዩኒቨርስቲ ያሰለጥናሉ። ልዩ እንክብካቤ የሚያስፈልጋቸው ህጻናት አሉ። በተለይ ማህበረሰቡ እንዳይመለከታቸው የተጎዱ የተገለሉ እናቶች የመስሉ ጉዳይ አለ። ሰዎች ውስጥ ከገቡ በኋላ ውጡ ከምንል ከመግባታቸው በፊት እንዲዎቹ ላይ ትራንከራለን። ይህም ከበጎ ፈቃደኝነት ከአድዋ ጋር የተገናኘ ነው።
በጎ ፈቃደኛ ታምሩ ህዝብን በነጻ የማገልገል በጎ ስራ የጀመሩት ከ18 ዓመት በፊት ለበርካታ ዓመታት በኖሩበት አሜሪካን ሀገር እያሉ ነበር። በዋሽንግተን ዲሲ፣ ቨርጂኒያ እና ሜሪላንድ አካባቢ መርካቶ በሚለው የንግድ ተቋማቸው ይታወቁ የነበሩት የአሁኑ በጎ ፈቃደኛ ታምሩ ወደ ኢትዮጵያ ከመመለሳቸው በፊት በኢትዮጵያ ማህበረሰብ ማዕከል እንዲሁም ከተለያዩ ሀገር ዜጎች ጋር በመሆን የሰላምና አረንጓዴ ማህበራዊ እንቅስቃሴዎች ላይ ይሳተፉ እንደነበር ያስታውሳሉ። ሙሉ ሰዓታቸውን ለበጎ ፈቃድ መዋል የጀመሩት ግን ወደ ኢትዮጵያ ከተመለሱ በኋላ ነው።
የቀድሞ ፕሬዝዳንት ግርማ ወታጀራቸው ተነሳከና ዶ መቶ አለቃ ሆነው ነው ስለዚህ የማጋጩ እሳቸው ናቸው። በተለይ በዚህ በአረንጓዴ ልማት ላይ ችግኞችን ሲያስተክሉ ኢትዮጵያ ስካውት ማህበር የሚባል ድርጅት እንዳለ ያስተዋወቁ ከዛ ጊዜ ጀምሮ እሳቸውንም በማስተባበር በጎ ፈቃደኝነት ላይ ነው። ከዛም የተለያየ ድርጅቶች ላይ ዳመንግባርስ አካባቢ ወዳንሽ የሚሆኑ ቤተሰቦች አሉ፣ እናቶች፣ አባቶች ዛና እኛም ማገልገል ጀመርን።
በጎ ፈቃደኛ ታምሩ ድርጅት አያቋቁሙ እንጂ የሚሰሯቸውን የበጎ ፈቃድ እንቅስቃሴዎች የሚያከናውኑት እንደሳቸው ተመሳሳይ ዓላማ ካላቸው ግለሰቦች፣ ማህበራትና ድርጅቶች ጋር ነው። ከሚያከናውኗቸው በጎ ተግባራትም በአብዛኛው በመንግስትም ሆነ በሌሎች አካላት ያልታዩ ክፍተቶችን የሚሞሉና መልካምነትን ለሌላው የሚያስተምሩ እንደሆኑ ይገልጻሉ።
ክፍተቶች ነው የምንሞላው። መንግስት የማይመለከታቸው ነገር፣ ህዝብ የማይመለከታቸው የማይመለከታቸው ድርጅቶች የማይመለከታቸው ድታች አሉ። ማህበረሰቡ የራሳችን ምክት ለማወቅ ያው የዛ አይነት አደረጃጀት ነው ያለን። ሁሉም ለነሱ ሁሉም ለራሱ የሚያደርገው ነው የማገልገል ነው እና ረዳም መክፈል ነው። እናጣባት የዳለት አስተማሪዎች ክፋስ የገበሬው ውጭ ያለው ውስጥ ያለው ሁሉም ሰው ተዳለብኝና በምን አርግ ልክፈል የሚል ነው እዛ መንፈስ ውስጥ ያለ ነው።
በተለይ ከቅርብ ጊዜ ወዲህ በዘር በሃይማኖትና በማንነት በመከፋፈል ምክንያት የሚደርሱ ግጭቶች በበረከቱባት ኢትዮጵያ በጎ ፈቃደኝነት ልዩነትን ማጥበቢያና ሰዋዊ ማንነት ማሳደጊያ ነው የሚሉት በጎ ፈቃደኛ ታምሩ አንድ በመሆን ለሚገኘው ድል ማሳያ ከአድዋ በላይ እንደሌለ ያስረዳሉ።
ያለው ችግር ገባናል ሲወድ ሲዋረድ ወጡ በተለያየ ምክንያት ቀለበቱ አጥሮቹ ራሳችንን ከተናል እና ከዚህ አጥሮት እናንተን ልንወጣ ምንችል አሁን እኛ ጋር ብንመጣ ስምታቸው ሰዎች ሁሉ በቃ አሁን እነኚህ ሰዎች ናቸው ነው ይሁስ የተለያየ እምነት ያላቸው ከእኛም አልፎ ከውጭ ከአሜሪካ የሚወጡ ነጭ ቆዳ ያላቸው አሜሪካኖች አሉ፣ ጥቁር ቆዳ ያላቸው አሜሪካኖች አሉ፣ ኬንያኖች አሉ፣ ናይጄሪያኖች አሉ። ተሰብስበን ብታይም ቃል ይሄንን ሰዎች ናቸው ነው። ስለዚህ አሁን ማህበረሰብ ወጣቱ ይሄንን ኮንሴፕት በጎ ፈቃደኝነትን የተቀመጠውን አጥር ሰብሮ ሰዎች ፕሮፌሽናል ወጣቶቻችን መነጋገር ጀመሩ። አሁን እኛ ጋር በሚመጡበት ጊዜ ሰው ሆነው ነው የሚመጡት። ነጭ ሆነው፣ ጥቁር ሆነው፣ ሙስሊም ሆነው፣ ክርስቲያን ሆነው፣ ዲያስፖራ ሆነው፣ ሀብታም ሆነው፣ ድሀ ሆነው ሳይሆን ሰው ሆነው ስለሚመጡ በዚህ መካከል ያላቸውን ንግግራቸውን፣ ጨዋታቸውን፣ ፕሮጀክታቸውን ነጻ ነው እና በተለይ ወጣቱ ወደዚህ ነገር እየተሳበ እያየው ነው።
አድዋን አስመልክቶ ሰኞ በሚካሄደው የበጎ ፈቃደኝነት መርሃ ግብር ከአዲስ አበባ ክፍለ ከተሞች የተወጣጡ በጎ ፈቃደኞች፣ የአዲስ አበባ ስካውት ማህበር፣ ሴንተር ፎር ፋሚሊ ሰርቪስ የበጎ አድራጎት ድርጅትና ሌሎች በበጎ አድራጎት ዙሪያ የሚንቀሳቀሱ ግለሰቦችና ድርጅቶች ይሳተፋሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን እዚህ ላይ ለመሰናበታችሁ ወደድን። በነገው ምሽት በመደበኛው መሰናዷችን እንጠብቃችኋለን። ሳስተናግዳችሁ የቆየሁት ኤደን ገረመው፣ በቅንብሩ ኤልያስ አስማረ፣ እንዲሁም በአርቶቱ ሰለሞን አባተ ነበርን። መልካም የእሁድ ምሽት ይሁንላችሁ። ደህና ደሩ። I'm gonna go.